The Voice of America.
ጀርመን ውስጥና በሌሎችም የአውሮፓ ሀገሮች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ በኢትዮጵያ መንግስት ላይ ሲያካሄዱ የቆዩትን የተቃውሞ ሰልፍ ከዚህ ለብዙ አመታት በማስተናገድ የሚታወቀው በርሊን ከተማ እምብርት ላይ የሚገኘው ብራንድንቡርግ ዛሬ ለጠቅላይ ሚኒስትር አብይ የወጣ የድጋፍ ሰልፍ አደባባይ ላይ ታይቶበታል። የሰልፉ አስተባባሪዎች ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ሁኔታው የቀድሞውን ታሪክ የሚያውቁ ፖሊሶችን ሳይቀር አስገርሟል ብለዋል። ጽዮን ግርማ ዝርዝራላት።
ለሁለት ቀናት የሥራ ጉብኝት ዛሬ ጀርመን በርሊን ከተማ የገቡትን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድን ለመደገፍ ሰልፍ የተወጣበት የከተማው እምብርት የሚባለው ብራንድንቡርግ አደባባይ ከተቃውሞ ውጪ የድጋፍ ሰልፍን ካስተናገደ ከ20 ዓመታት በላይ እንዳስቆጠረ በበርሊን የኢትዮጵያውያን ማህበረሰብ ሊቀመንበርና የጠቅላይ ሚኒስትሩን አቀባበል ኮሚቴዎች ከሚያስተባብሩት አንዱ አቶ ታደሰ ቶላ ለአሜሪካ ድምጽ ተናግረዋል። ይህ ደግሞ ከዚህ ቀደም የተቃውሞ እንቅስቃሴው ሲካሄድ የጸጥታ ሁኔታውን ሊቆጣጠሩ ይወጡ የነበሩ የጀርመን ፖሊሶችን ሳይቀር አስገርመዋል ይላሉ አቶ ታደሰ።
ብዙ ጊዜ ፕሮቴስት ለማድረግ ነው ስናሲ እንደ በፊቱ የተጠበቁት ፕሮቴስት ነበር። ነገር ግን አይ አሁኑ የድጋፍ ሰልፍ ነው እና እንደዚህ እነሱ ራሳቸው ተገርመዋል እና ለአመታት እዛ ቦታ ላይ ስናደርግ የነበረው እንደሚታወቀው ያው ፕሮቴስቶችን ነው የነበረው።
ምንም
ነው እና አሁን የራሳቸው ፖሊሶቹም ብዙ ጊዜ የምንጠይቀው አንድ ቦታ ላይ ነው አፕላይ የምናደርገው እና ኦልሞስት ያቁናል እና በጣም የገረማቸው አሁን እና እኛም የሆነ ስሜቱ ራሱ በጣም ደስ የሚል ስሜት ነበር። በሰው እየዘፈነ ያለ እየጨፈረ ነው የተቀበለው እና ከወትሮ በጣም የተለየ ነጮቹም ብዙዎቹም መጥተው ቦታው ላይ ፎቶግራፍ ያነሱ እንደዚህ ነው ምናምን ስንል የነበረውንም አንዳንድ ወረቀቶች በታስመናል። ምን እንደሆነ ማስልስ ላለው ህብረተሰብ ለሌላውም ህብረተሰብ እንዲያውቀው በሚል እና በጣም ደስ የሚል ፊሊንግ ነበረ የነበረው እውነት ለሆና።
ለምንድን ነው እንደዚህ የምታደርጉት? የተደሰታችሁት? ከተቃውሞ ወደ ድጋፍ የተቀየራችሁት? እንደው ምንድን ነው ምክንያታችሁ? እርሶ ምንድን ነው ምክንያቶት?
እኔ እንዴ በጣም ጥሩ ጥያቄ ነው። እንግዲህ 27 ዓመት ስንቃወመው የነበረው እኛ የምናገረውን ቋንቋ የሚናገር ሰው መጣ እንደመሪ። ይሄ ምንም ያልታሰበ በዚህ ፍጥነት እንደዚህ አይነት ነገር ይከሰታል ብለን ባላሰብን ሰዓት እኛ የምንናገረውን ቋንቋ የሚናገርልን ሰው እኛን ሆኖ ነው የመጣ። የኔን ቃል የሚናገርልን ሰው ነው ብዬ ነው የምናገር ችላለ። በዚህ ስሜት ነው ሁሉም ተነሱ እና በዚህ በሶስትና በአራት ወራቶች ውስጥ ከ27 ዓመት ያልተሰሩ በጣም ሜን የሆኑ ስራዎችን ሰርቷል። የተጨበጠ የሚታይ የሚጨበጥ ጉዳሰት ነው። በዛ ምክንያት ሙሉነት አለ ዶክተር አብይና በቲኒ በለማም እንዲሁም በገዱ አንዳርጋቸው የተጀመረው።
ጠቅላይ ሚኒስትር አብይ የፈረንሳይ ጉብኝታቸውን አጠናቀው ዛሬ በርሊን የሚገኘው ቴግል አውሮፕላን ማረፊያ ሲደርሱ ጀምሮ ከፍተኛ አቀባበል እንደጠበቃቸው የተናገሩት አቶ ታደሰ ከጀርመን መራሄተ መንግስት አንጌላ መርከል ጋር ተወያይተው ሲያበቁም ሳይጠበቁ በድንገት ኢትዮጵያውያኑ ወደሚገኙበት አደባባይ አምርተዋል ብለዋል። በበርሊን የኢትዮጵያ ኤምባሲ የቢዝነስ ዘርፍ አማካሪው አቶ ቴድሮስ ግርማ በበኩላቸው ጠቅላይ ሚኒስትሩ የጠበቃቸው አቀባበል ከዚህ ቀደም ያልታየ ነው ሲሉ የቀደመውን አስተያየት ያጠናክራሉ።
በጀርመን በበርሊንና በዙሪያዋ የሚኖሩ ኢትዮጵያውያኖች በነቂስ ወጥተው ክቡር ጠቅላይ ሚኒስትራችንን በሰፊ የተቀበሉበት ሁኔታ ነው ያለው። ደመቅ ያለ በጣም ቁጥራቸው ከፍተኛ የሆነ ኢትዮጵያውያኖች በአደባባይ ወጥተው 20 ምናምን ዓመታት ውስጥ ምናልባትም ከዛም በላይ ለሆነ ጊዜ ለመጀመሪያ ጊዜ የኢትዮጵያ የሀገር መሪ በዚህ መልኩ የደመቀ አቀባበል ሲደረግለት ያየንበት ሁኔታ ነው ያለው። እንግዲህ ይሄ አንድ ትልቅ ለውጥ ነው። በሀገራችን እየታየ የነበረውን ያለውን ለውጥ በስፋት በመደገፍ ጠቅላይ ሚኒስትራችን ከጎንህንን አይዞ በርታ፣ ሀገራችንን ወደፊት አራምዳት፣ ሀገራችንን ሰላም አስጠብቅህን በሚል ሰፋፊ መልዕክት ያሳለፉበት ነበረ መድረኩ።
ጠቅላይ ሚኒስትሩ በርሊን ደርሰው ከቻንስለር አንጌላ መርከል ጋር ስላደረጉት ውይይትና ስላከናወኑት ተግባር አቶ ቴድሮስን ጠይቄያቸዋለሁ።
እንዲህ ዛሬ ክቡር ጠቅላይ ሚኒስትሩ በርሊን ከገቡ በኋላ የመጀመሪያ ቆይታቸው ከጀርመኗ ቻንስለር አንጌላ መርከል ጋር በሁለትዮሽ ጉዳዮች ላይ የተወያዩበት ሁኔታ ነበር የነበረው። የሁለቱ ነገሮች የፖለቲካ ኢኮኖሚና ማህበራዊ ጉዳዮች ስርን የበለጠ ለማጠናከር በሚቻልበት ጉዳይ ላይ ሰፊ ውይይት ያደረጉበት ሁኔታ ነው። ከዛ በኋላ እንግዲህ ኮምፓክት ዊዝ አፍሪካ በሚል የተዘጋጀ ጀርመን በጂ20 ማዕቀፍ ውስጥ የተዘጋጀ የኢኮኖሚ ትብብር ፕሮግራም ነበረ። እዛ ላይ ክብር ጠቅላይ ሚኒስትራችንም አንድ ተጋባዥ እንግዳ ነበሩ። በዛ ላይ የተሳተፉ እዛ ላይ ተሳትፏል። ጥሩ ውይይቶችን ያደረጉበት ነው። የኢትዮጵያን ኢንቨስትመንት እና የቢዝነስ አቅም ለታዳሚዎች ያስተዋውቁበት መድረክ ወስደውም ንግግር ያደረጉበት ሁኔታ ነው የነበረው።
በሌላ በኩል በትላንትናው ዕለት ከፈረንሳያው ፕሬዚዳንት ኢማኑኤል ማክሮን ጋር ከነበራቸው ውይይት በኋላ ዘላቂ ሰላም ማረጋገጥን በተመለከተ ጠቅላይ ሚኒስትር አብይ ያሉት አለ።
ኢትዮጵያ ውስጥ የተሟላ ሰላም ማረጋገጥ የመንግስት ዋነኛው ስራ ነው። እንደ አቅጣጫ የምንከተለው ፖቴንሻል ጸብ ቦታዎችን ማስቀረት፣ ዘላቂ ሰላም ማረጋገጥ ነው። አሁን ኢትዮጵያ ውስጥ የሚያጋጥሙ ግጭቶች ሊፈቱ ይገባል። ነገር ግን የጀመርነውን ሪፎርም ሊያስቆሙ ይችላሉ የሚል ስጋት የለንም። የጀመርነው ሪፎርም በህዝብ የተጀመረ ህዝብ የሚመራው ስለሆነ አይቆምም። እንደዚህ አይነት ግጭቶች በብዙ ባይላተራልና መልቲላተራል ኢሹ የተነጋገርና የተግባባን ሲሆን ከሁሉ በላይ በጅቡቲና በኤርትራ መካከል ያለውን ጉዳይ በኃላፊነት የመፍታትና በአካባቢያችን አስተማማኝ ሰላም እንዲኖር ፕሬዝዳንት ማክሮን ቻምፒዮን እንዲያደርጉ ያቀረብኩላቸውን ጥያቄ ተቀብለው ከሚቀጥለው ሳምንት ጀምሮ ከጅቡቲና ከኤርትራ ፕሬዝዳንት ጋር በመነጋገር በዚያ አካባቢ ያለውን ችግር ለመቅረፍ ያላቸውን ፈቃደኝነት አረጋግጠዋል።
የፈረንሳዩ ፕሬዝዳንት አማኑኤል ማክሮን በመጪው መጋቢት ወር ኢትዮጵያን እንደሚጎበኙም እቅድ መያዙ ተገልጿል። ጠቅላይ ሚኒስትር አብይ የዛሬውን የበርሊኑን ስብሰባ ሲያጠናቅቁ ነገ ወደ ፍራንክፈርት ያመራሉ። ከ20,000 ሰው በላይ ይታደምበታል በተባለው ዝግጅት ላይም ይገኛሉ ተብሎ ይጠበቃል። የዚህን ዝግጅት በተመለከተ ከአስተባባሪ ኮሚቴዎቹ አንዱ የሆኑት አቶ ዓለም ታደሰን አነጋግሬያቸዋለሁ።
በፍራንክፈርት ከተማ የሚገኘውን ትልቁን ስታዲየም ነው የተከራየ ነው። ኮሚቴው አስተባባሪ ኮሚቴው አማካኝነት ከ20,000 ሰው በላይ ይመጣል ብለን ግምት ስላለን፣ ያ ስቴዲየም ደግሞ አሁን የአየር ጠባዩ የተበላሸ ስለሆነ የአውሮፓ ቅዝቃዜ ናብሊኖች የሚል ትልቁን አሬና ነው የወሰድ ነው። እንደሱ አይነት በኋላ ደግሞ ኮሚቴዎች በተለያየ አወቃቀር ተዋቅረን ሚዲያ፣ በማህበራዊ ጸጥታ፣ በሴቶችና ወጣቶች ጉዳይ እንደዚህ በሚል አይነቶች ተደራጅተን ህብረተሰቡን ህብረተሰቡ ጋር በመድረስ ይሄ ዝግጅት እንዲያምር ጥረት እያደረግን ነው። እንግዲህ የሚጠበቀው እንግዶቻችን ናቸው ማለት ነው።
ማን ነው ወጪያችሁን የሸፈነው? ትልቅ ስቴዲየም ነው የተከራያችሁት። በጣም ብዙ ወጪ እንደሚሆን ይገመታል። እና
እርግጥ ነው ወጪው ብዙ ነው። ወጪው ከኢትዮጵያ መንግስት እንደሚሸፈን በቆንስላው ጽሕፈት ቤት በኩል ተረጋግጦልን ነበር። ሆኖም ግን እዚህ የምንገኘው ደግሞ የኮሚቴ አባላቶች ስፖንሰር ኮሚቴ አቋቁመን በዚህ ስፖንሰር ኮሚቴ አማካኝነት የተወሰኑ ገቢዎችን አግኝተናል እና ገቢው እንግዲህ ውል ስለማላውቀው ይሄናል ነው ልልሽ አልችልም። ግን ያንን ወጪ ለመሸፈን እኛም የተቻለን ያህል ጥረት እያደረግን ነው። አካባቢ እንግዳ ተቀባዮች ስለሆኑ ፍራንክፈርቶች እዚህ ዙሪያ ያለውን ህብረተሰብ በማስተባበር አንድ ስፖንሰር ኮሚቴ ይህንን እየሰራ ነው።
ምን ያህል ነው ወጪው በአጠቃላይ?
ወጪው ይህን ያህል ነው ብሎ ለመገመት ይከብዳል። የስቴዲየሙ ብቻ ወጪ ወደ 134,000 ዩሮ አካባቢ ነው። ከዛ ውጪ ደግሞ የተሽከርካሪዎች፣ የተለያዩ ወጪዎች፣ ፖስተር የማሳተም፣ ፖስተር የማባዛት፣ ፖስታ ምን ስጨምሪ ወጪ ወደ ላይ ሊወጣ ይችላል የሚል ግምት አለ።
ተቃውሞም ሊኖር ይችላል የሚል ግምቶች ነበሩ። ምክንያቱም በታሰበው መንገድ ኢትዮጵያ ያለው ሁኔታ አልሄደም፣ ብዙ ችግሮች እየተፈጠሩ ነው የሚል ነገር ስለነበረ እንደሱ አይነት ግምቶችም ነበሩ። እና ከጠቅላይ ሚኒስትሩ ጋር የሚነሱት ጥያቄዎች ጠቅላይ ሚኒስትሩን ኢትዮጵያን በተመለከተ ሊቀርቡ ከታሰቡ ጉዳዮች ላይ አንኳር አጀንዳዎቹ ጋር በተያያዘ ያለው ነገር ምንድን ነው?
እርግጥ እንደሱ ያው ተቃውሞ ሊኖር ይችላል የሚል ሳይሆን እዚሁ ከአስተባባሪ ኮሚቴ ውስጥም ይሄን ዝግጅት የተቃወማሉ። ምክንያቱ የተደረገ የምክንያቱ ደግሞ በአዲስ አበባ የታሰሩ ወጣቶች ስለነበሩ እነዚህ ወጣቶች መፈታት አለባቸው የሚል ጥያቄ እዚሁ ከአስተባባሪ ኮሚቴ ውስጥ በተነሱ አባላት ይሄ ተቃውሞ ከዚሁም ተሰምቷል ማለት ነው። ከዛ አኳያ ይሄ ነገር መሬት ባይረግጥ ኖሮ እዚህም አካባቢ ያለው ህብረተሰብ ይህንን የጠቅላይ ሚኒስትሩ መምጣት ሊቃወም ፈቃደኛነቱን የገለጸልን ሁኔታዎች እንዳሉ እረዳለሁ።
ከጠቅላይ ሚኒስትሩ ጋር በሚኖረው ንግግር ምንድን ነው የሚነሱት አንኳር ጉዳዮች? በእናንተ በኮሚቴው በኩል የምታውቁት ጉዳይ አለ? የምታውቁት ነገር አለ? ከድጋፉ ከአቀባበሉ በተጨማሪ
እንደኔ ምልሽ ብዙ የሚቀሩ ስራዎች አሉ። ሀገራችን ላይ የህግ የበላይነት አለመኖሩ እና አሁን የስርዓት አልበኝነት ስራ በሀገሪቱ ውስጥ እንደዚህ ነቅሶ መታየቱ የእርሳቸውን አመራር የሚጠይቅ ጉዳይ ይመስለኛል እና እነዚህ አይነት ነገሮች መጠየቃቸው የማይቀር ይመስለኛል ረዳም በተጨማሪ ደግሞ ያለፈው ስርዓት ባለመመቸት ከፍተኛ ቁጥር ያለው ወጣት በባህር በርም በመርከብም አድርጎ እዚህ የገባል። ከፍተኛ ቁጥር ያለው ኢትዮጵያዊ ይገኛል፣ በጀርመንም በሌሎች አውሮፓ ሀገሮችም፣ አብዛኛው ግን በጀርመን ነው የሚገኝ። የእነዚህም ልጆች የወደፊት እጣ ፈንታ ምንድን ነው የሚለውን ነገር ጠቅላይ ሚኒስትሩ እንደሚጠየቁ ይገባኛል። እነዚህ መነሻ አንኳር ነገሮችን ነው ማለት ነው።
አድማጮች፣ የነገው ዝግጅት ምን መልክ እንደነበረው ተሳታፊዎቹን አስተያየት ጠይቀን በነገው ምሽት ደግሞ እንመለስበታለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።